የሐሙስ ምሽት ታህሳስ 13 2015 ዓ.ም የጋቢና ቤ መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመረ። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከኛ ጋር ካመሻችሁ ከመሰማችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ።
The moment that Twitter is in from an advertiser perspective
አሁን ትዊተር ያለበት ሁኔታ ከማስታወቂያ አንጻር ካየ ነው እዛ ላይ ማስታወቂያ ማውጣት ለመቀጠል ከበድ ያለ ውሳኔን ይጠይቃል።
በአለም ላይ እጅግ ተጽዕኖ ያሳደሩ ካሉት የማህበራዊ መገናኛ ብዙሃኖች መካከል አንዱ የሆነው ትዊተር $44 ሚሊዮን ዶላር ለኤሎን መስክ ለተሰኘው የዓለም ዲታ ተሸጧል። ይህ ደግሞ በቅርቡ ውዝግብን አስነስቷል። ምክንያቱም ኤሎን መስክ ሰራተኞችን ስራ ማቋረጥ እርቅነሳና ሌሎች አዳዲስ ለውጦችን ይዞ በመምጣቱ ነው። በዚህ ዙሪያ በምሽቱ የቴክኖሎጂ ዘገባ ይኖረናል። በሌላ በኩል ደግሞ በጮቄ ተራራ ስር የሚገኘው ኢትዮጵያዊው ሙሉ ኤኮሎጂ የዓለም የቱሪዝም መንደርን አሸናፊ ሆናል። የምሽቱ ዋና ዘገባችንና አብይ ርዕሳችን በዚህ ዙሪያ ያተኩራል። ሌሎች ጥንቅሮችንም አሰናድተናል። ኤደን ገረመው መሰናዶውን እየመራው፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ ዋና አዘጋጅነት እንዲሁም ደግሞ ከሌሎች የአሜሪካ ድምፅ የስቱዲዮ ባለሙያዎች የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አማራ ክልል በጎጃም ከአራት ዓመታት በፊት በጮቄ ተራራ ስር ስራውን የጀመረው ሙሉ ኤኮሎጂ ኢትዮጵያን ለመጎብኘት የሚመጡ እንግዶች ትክክለኛውን የኢትዮጵያዊ አርሶ አደር ሕይወት እንዲቃኙ፣ በወፍጮ እንዲፈጩ፣ በእርሻና በሌሎች ነገሮችም ላይ ደግሞ ተሳትፈው ከአርሶ አደሩን ሕይወት ቀምሰው እንዲሄዱ ያደርጋል። ከዚህ በተጨማሪም ደግሞ የአካባቢው አርሶ አደር ሕይወቱ ይለወጥ ዘንድ የአካባቢውን ገበሬዎች የሶላር ፓወሮች እንዲያገኙ፣ ወፍጮ ቤቶች እንዲኖራቸው፣ የውሃ ፓምፖች እንዲኖራቸው፣ በተለይም ደግሞ ትምህርት ቤቶች እንዲገነቡ፣ የህጻናት መጫወቻዎች እንዲገነቡ በማድረግ በመሰረተ ልማቶች ላይም ይሳተፋል። አካባቢውን በድጋሚ በማልማት ደግሞ ጥብቅ ደኖችም እንዲኖሩና እንዲበዙ በማድረግ ትልቅ ስኬትን አስመዝግቧል። ይህ መንደር ታዲያ የመሰረቱት በዓለም የቱሪዝም ድርጅት UNTWO ላይ ሙሉ ኤኮሎጂ በቅርቡ በጮቄ ተራራ ስር የሚገኝ ድንቅ የቱሪዝም መንደር የሚል ሽልማትና እውቅናን አግኝቷል። ከመስራቹ ጋር ያደረኩት ቆይታ እንዲሁም ደግሞ ከአካባቢው አርሶ አደሮች ጋር የነበረኝ ቆይታ ቀጥሎ ይቀርባል። ሙሉ ኤኮሎጂ በአማራ ከደንበጫ ወረዳ በ35 ኪሎ ሜትር ርቀት ላይ በሚገኘው የፈረስ ቤት ውስጥ ባለች አነስተኛ ጣመ ጊዮርጊስ ተሰኘ አካባቢ የዛሬ 4 ዓመት ነው ስራውን የጀመረው። የሙሉ ኤኮሎጂ አላሚና ወጣኝ እንዲሁም መስራች አብይ አለም በዚች ቀበሌ ላይ ተፈጥሮን ያማከለና የአካባቢውን ማህበረሰብና አኗኗር የሚወክል ማረፊያ ቤት ሲሰራ እንዴት ውጤት ሊኖረው ይችላል ተብዬ ነበር ይላል።
እንዳጋጣሚ ይህን ፕሮጀክት እኔ ተመርኩበት አካባቢ ስሰራ ምንም ቻሌንጅ መጠቀም ነበር የሚታወቁት አልነበረም። ስለዚህ ቻሌንጅ የነበረው ምንድን ነው? ፈረንጆች ወይም እንግዶች እዚህ ቦታ ሊመጡ የሚችሉ የሆነ ነገር ቢኖር ነው እንጂ እንዴት እዚህ ቦታ ፓርክ የለ፣ ሀይቅ የለ፣ ወይም ታሪካዊ ቦታ አይደለ፣ እንዴት እንግዳ ሊመጣ የሚችላል ብሎ ብዙ ቻሌንጅ ነበረው እና ያ ነገር ብዙ አድክሞኛል። እውነት ለመናገር ብዙ እንዳንራመድ አድርጎኛል። ግን አሁን መንግስት የሚደግፈን ከሆነ ይህ አይነት ሀሳብ በመላ ኢትዮጵያ መሆን ይችላል። ታች ያለው ማህበረሰብ ሕይወት ይቀይራል፣ አካባቢ ይለማል፣ ምርት ይበዛል ማለት ነው።
ሙሉ ኤኮሎጂ ተፈጥሮን፣ አካባቢ ጥበቃና ማህበረሰብን ማዕከል ያደረገ ነው። የሀሳቡ ጠንሳሽ አብይ አለም ስለ አጀማመሩ እንዲህ ያስረዳል።
የተወለድኩት እንደ ማንኛውም የአስተዳደር ልጅ ቤተር ውስጥ ነው የተወለድኩ። ደብረ ማርቆስ ወደ 80 ኪሎ ሜትር ይገባል። ምዕራብ ጎጃም ደጋ ዳሞት ወረዳ ነው የተወለድኩትኝ። ጣመ ጊዮርጊስ የሚባል ቤተክርስቲያን አለ እዛ አካባቢ። በ8 ዓመቴ ወደ አዲስ አበባ ወንድሞች አመጡኝ የተሻለ ትምህርት እንድማር እና ከ14 ዓመት በኋላ ነው ወደ ገጠር የተመለስኩት። በመጀመሪያ ኮምፒተር ሳይንስ መቀሌ ዩኒቨርሲቲ ጨረስኩኝ። ዝንባሌ የገጠሩን መልክዓ ምድር እና ኢትዮጵያን መጎብኘት ስለነበረ ብዙ ጊዜ እናሳልፈው ኢትዮጵያን በመጎብኘት ነበር እና ከዚያ በኋላ ኢንትረስቲን እያየሁ ሲመጣ ወደ ቱሪዝም ገባሁኝ። ቱሪዝም አጠናሁ ማለት ነው። ሀሳቡ የረጅም ጊዜ ህልሜ ነው። ምክንያቱም ከ14 ዓመት በኋላ ነው ወደ ገጠር ጁናዊት የተመለስኩት እና ስመለስ ድሮ ልፊኝ የማውቀው ተራራ ተሸርሽሮ ጫካው ሜዳው ሁሉ ነገር እንደጠበቅኩት አእምሮ ላይ እንደ ልጅኛ ስወጣ እንደጠበቅኩት አላገኘውም እና ያን አካባቢ እንዴት አድርጌ ነው ወደ ነበረበት መልሰው ብዬ መጨነቅና ማሰብ ጀመርኩኝ። ስለዚህ ከዛን ጊዜ ጀምሮ እያንዳንዱን እንግዶች አገኝ ማውራው ስለ ህልሜ ነው ቦታዎችን ሲጎበኝ እንዴት አድርጌ ነው ያንን ሀሳብን ወስጄ ከህብረተሰቡ ጋር አጣምሬ እንፈጥር ብዬ አስብና ጨነቅ ነበረ።
ይህ ጭንቀቱ ግን ምን አልቀረም። የአሁኗ የትዳር አጋሩም ተመሳሳይ ህልም መጋራቷ ወስነው ወደ ገጠር እንዲገቡ አደረጋቸው። ዋና አላማው አካባቢ ጥበቃ የሆነው ሙሉ ኤኮሎጅ ከ60 አባወራዎች ጋር በመቀናጀት መመስረቱን ይገልጻል።
ኢትዮጵያና አስብ 80% ገበሬ ነው ካል የገጠሩ ማህበረሰብ ነው። ስለዚህ ቱሪዝም የገጠሩ ማህበረሰብ አላካተተ እንዲህ ስላመንኩኝ ይህንን ነገር በተግባርና በተለይ ማሳየት ፈለግኩኝ። ስለዚህ እኔ አካባቢ ደግሞ በአብዛኛው በተፈጥሮ በላይ ህዝብ አለ፣ ባህል አለ ነው። እይታውን ደግሞ እንዲረዝም ደግሞ እዚ አካባቢ ያሉ ቱሪዝም መሆን የሚችል ነገሮችን ማጎልበት ወይም መፍጠር የሚለው ላይ ያተኮርኩ ማለት ነው። ስለዚህ በመጀመሪያ ደረጃ የኛሎች ትክክለኛ ኢኮሎጂካል ነው። ያ ማለት ምንድን ነው? ሙሉ በሙሉ አለ ሲሚንቶ፣ አለ ቆርቆሮ፣ አለ ሚስማር የተሰራ ሎጅ ነው። ተፈጥሮን በተፈጥሮ ሰራን ማለት ነው። እዚህም የተጠቀምንበት ቀለም ራሱ ተፈጥሮ አፈሮች ተጠቀም ነው። ሴንቲሜታችን ኮምፖስት ነው። ወደ 8000 ዲሶ ተክለናል። ከዛ ላይ የሽንት የተጠቀምንበትን አንድ አመት ካቆየ በኋላ ወደ ማዳበሪያነት ነው የምንጠቀምና ትልቅ የእውቀት ማዕከል ጭምር ነው ለገበሬውም እና እንግዳው በመምጣቱ ምንም አይነት አካባቢ ላይ ተጽዕኖ የሚያደርሰው አይኖርም ማለት ነው።
በሙሉ ኤኮሎጂ የሚያርፉ እንግዶች ለአካባቢው ማህበረሰብ ሰናይ የሆነ ተጽዕኖን የሚያሳርፉ መጽሐፍትን ጨምሮ የተለያዩ ነገሮችን እንዲለግሱ ይበረታታሉ። አብይ እንግዶቹ ኢትዮጵያዊ ገበሬ ህይወቱ ምን እንደሚመስል ተረድተው ይሄዳሉም ይላል።
እንግዳው መጀመሪያ ይመጣል። መንገዱ ረጅም ስለሆነ እንዲያርፍ ነው የምናረገው። በሚቀጥለው ቀን ጠዋት ላይ ስለ ፕሮጀክቱ፣ ስለ አካባቢው፣ ስለ ሁሉ ነገር ገለጻ አደርጋለሁ። ከሰዓት በኋላ ተፈጥሮ ቦታዎች ይጎበኛሉ። ምሽት ላይ ገበሬው ቆሎውን፣ ጠላውን፣ ያለውን አሪቹን ይዞ ይመጣል። የማታ የሳት ዳር ጨዋታ አለ ከገበሬው ጋር ፉከራ፣ ቀረርቶ፣ ሁሉ ነገር አለ። በቃ ማታ ላይ ምሽቱ በጣም የደመቀ ይሆናል። እንግዶችን ከገበሬው ጋር ይተዋወቃሉ። በሚቀጥለው ግን ገበሬው ቤት ይሄዳሉ ማለት ነው። ጉብኝት ከተዋወቁ በኋላ ገበሬው ቤት ሲሄዱ ግን እርሻ ካለ እርሻ ያርሳሉ፣ አጨዳ ካለ ያጭዳሉ፣ በራይ ካለ ያበራያሉ። ማንኛውም የገበሬዎች ስራ መስጨትን ጀምሮ ይሰራሉ ማለት ነው እና በወር አንድ ጊዜ ደግሞ የሚካሄድ ማህበር አለን። 120 ሰው ነው የሚጠጣው፣ 3 ሰው ነው የሚያወጣው።
አብይ በአካባቢው ካሉ 60 አባወራዎች ጋር ባለፉት 4 ዓመታት ስላስመዘገቧቸው ውጤቶች እንዲህ ይገልጻል።
በመጀመሪያ ወፍጮ መንግስት 3 ወፍጮ ነበረ። በጣም ዋጋ ውድ ነበር። ወፍጮ ማለት በጣም ለአርሶአደሩ ወሳኝ ነገር ነው እና እናቶች ሁሉ ጊዜ ወፍጮ ቤት ነው ጊዜያቸውን የሚያጠፉት እና ገንዘባቸውም ጉልበታቸውም ወረፋው መኖ እና አሁን 2 የፖላንድ ስሪት የሆኑ ዘመናዊ ወፍጮዎች አሏቸው በናፍጣ የሚሰራ ሙሉ በሙሉ በገበሬ የሚተዳደር እና ሂሳቡም ዝቅተኛ የሆነ ዝን እስከ 20 ኪሎ ሜትር ድረስ መጥቶ የሚያስፈጩ ገበሬዎች አሉ ማለት ነው። አንደኛ። ሁለተኛ ወደ 6 የውሃ ፓምፕ ጠይቆ አርክቶች አለም አሉ። ሌላው ምንድነው የአመጋገብ ስርዓቱ። አሁን ብዙ ጊዜ ድንች አለ፣ ሽሮ ምንድን ነው የሚጠላ የነበረው ወይም 2-3 ዶሮ ኑሯቸው እንቁላሉን ሽጠው ለውስጥ ነበር የሚያወጡ። አሁን ግን ብዙ ዶሮዎች አርብሰው ልጆቻቸውንም እንዲመግቡ የተረፈውን ደግሞ ለሎጅም ግባት እንዲሰጡ እያደረግን ነው። የጓሮ አትክልት አሁን በእያንዳንዱ ገበሬ ቤት በጣም ብዙ የጓሮ አትክልት አለ። ትንሽ ሶላሮች አሏቸው። በፊት በኩራዝ ይጠቀሙ ነበረ፣ አሁን በሶላር መጠቀም ችለዋል። ሙሉ በሙሉ በገበሬው የተሰራ ትምህርት ቤት አለ፣ የቋንቋ ማዕከልም ጭምር እሱን ሰርተዋል። እንዲሁም ደግሞ 5 ሄክታር የነበረውን 10 ሄክታር አድርገው ወደ ሚሊዮን ጫካ እንዲሆን አድርገው ከንግድነት አድርገዋል። የአስተሳሰብ ለውጥ አመጥተዋል። በጣም በፍቅር እንግዳ ይቀበላሉ፣ እርስ በርስ ይግባባሉ።
አርሶ አደር ጌታነህ ጋሹ በገበሬ ማህበር ውስጥ ኮሚቴ ናቸው። ሙሉ ኤኮሎጂ ከገበሬው ጋር በመሆን ስላስመዘገባቸውና ስለሰሯቸው ስራዎች እንዲገልጻሉ።
አሁን ጥራሽ የጎመን አትክልትና የውሃ ዳቦ በጣም ጠቅመናል። ወፍቶች ጠቅመውናል። ፎራኖች የውሃ ዳቦች ጠቅመውናል። የጉር ማሽን ምን ዳይነት ያላየነውን አይተን በጣም በደስታ ነው ያለ። ትምህርት ቤቱ በደንብ ተሰርቷል። ሽንት ቤቱ ተጀምሯል፣ እየተዘጋጀ ነው። የጤና ጣቢያ ደግሞ ልንሰራ አሁን አቅደን ቦታ መሀንዲስ መጥቶ አቅዶ ተጓል። እንግዲህ ዳይሎች የቋንቋ ትምህርት ይማራሉ፣ መሀል ህጻናት ብለው ይማራሉ። ያው ጀርመን ደግሞ መምህር ይመድብልናል ብለን እናስባለን። የድሮ ቀርቶ መቼም ድሮ ጫካ ነበረ፣ በጣም መንምኖ ጠፍቶ ነበረ። አሁን ግን እንደገና አበባ ሆኖ ዱሩ ስታዩት የማዛው ሽታ ይበቃል እንኳን ሌላ ነገር።
ሙሉ ኤኮሎጂ የሚያቀርባቸው ምግቦችም ከጫካው የተወሰዱና በአብዛኛው በመድኃኒትነት የሚያገለግሉ እንደሆኑም አብይ ይናገራል። በዋናነት ግን አብይ ሲያጠቃልል ወጣቶች ገጠሩን መለስ ብለው እንዲያዩትና ባላቸው ላይ እንዲሰሩ መልእክት ያስተላልፋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የምተላለፍላችሁን የጋቢና ቪ እለታዊ መሰናዶ ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪ አምሃሪክ ላይ ለጋቢና ቪ እያላችሁ ታደርሱን ዘንድ እንጋብዛለን። ተከታዩን ዘገባ ላስተዋውቃችሁ። የኢትዮጵያ አየር መንገድ በሰኔ ወር ላይ በሚጠናቀቀው የበጀት ዓመት መንገደኞች የማመላለስ ንግዱ ከወረርሽኙ ከመጀመሩ በፊት ወደ ነበረበት ደረጃ ያገግማል ብሎ እንደሚጠብቅ የተቋሙ ዋና ስራ አስፈጻሚ ለሮይተርስ ተናግረዋል ይላል ዘገባው። ስመኝሽ የቆየ እንደሚከተለው ታቀርበዋለች።
የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከሮይተርስ ጋር ባደረጉት ቃለ ምልልስ የአፍሪካ ትልቁ ማጓጓዣ አየር መንገድ በዚህ ዓመት 12.7 ሚሊዮን መንገደኞችን እንደሚያጓጉዝ ገልጸዋል። ይህም ከባለፈው ዓመት በጀት ዓመት ጋር ሲነጻጸር በ8.6 ሚሊዮን ብልጫ ያለው ሲሆን ከወረርሽኙ በፊት ከነበረው 12.1 ሚሊዮን መንገደኞች ከፍ ያለ ነው።
In the fiscal year that ended in June 2020.
ለአውሮፓ አቆጣጠር በሰኔ 2022 ዓመተ ምህረት ባበቃው በጀት ዓመት 8.6 ሚሊዮን መንገደኞችን አሳፍረናል። ሆኖም የኮቪድ ወረርሽኝ ከመጀመሩ በፊት በ2019 12.1 ሚሊዮን መንገደኞች ነበሩን። ስለዚህ እስካሁን ከኮቪድ በፊት ወደ ነበርንበት የመንገደኞች ቁጥር አልደረስንም። ነገር ግን በቃ ጭነት በኩል እንደውም በ2019 ከነበረን ጭነት ጋር ሲነጻጸር ባለፈው በጀት ዓመት የጭነት መጠናችን በጥፍ ጨምሯል።
አቶ መስፍን ጭማሪውን መተንበይ የተቻለው በዓለም ዙሪያ የነበሩ የእንቅስቃሴ ገደቦች በመነሳታቸው አየር መንገዱ በአዳዲስ አውሮፕላኖችና መዳረሻዎች አገልግሎቱን በማስፋቱና በሀገሪቱ ሰሜናዊ ክፍል ለሁለት ዓመት የዘለቀውን ግጭት ለማቆም ባለፈው ዓመት በተፈረመው የሰላም ስምምነት ምክንያት መሆኑን ገልጸዋል።
are expanding our network.
ትስስራችንን እያሰፋን ነው። አዳዲስ መዳረሻዎች ጨምረናል። ሌሎችንም በዚህ ዓመት እየጨመርን ነው። ወደ አንዳንድ መዳረሻዎች ደግሞ የበረራ መጠናችንን እየጨመርን ነው። ስለዚህ እነዚህ ሁሉ ተደምረው የእንቅስቃሴ መጠናችንን እንድናሻሽል ይረዱናል። የመንገደኞችን ቁጥርና የጭነት መጠናችንንም እንድንጨምር ብቻ ሳይሆን በተመሳሳይ ሁኔታ አገሮች የበለጠ ክፍት እየሆኑና ገደቦችን እያላሉ በሄዱ ቁጥር የመንገደኞች ትራፊክም እየጨመረ ይሄዳል። ይሄ አጠቃላይ እንቅስቃሴያችንና ገቢያችንን እንድናሳድግ ይረዳናል።
በመጋቢት ወር የተቋሙን ስራ አስፈጻሚነት የተረከቡት አቶ መስፍን አክለው ለአየር መንገዱ የመንገደኛና እቃ ጫኝ ቁልፍ ደንበኛ የሆነችው ቻይና ዳግም ለመከፈት የምትዘገይ ከሆነ ግን ትንበያው ላይ ተጽዕኖ ሊፈጥር እንደሚችል አመልክተዋል።
Unfortunately, China is lagging behind in relaxing.
እንዳለመታደል ሆኖ ከኮቪድ ጋር የተያያዙ ገደቦችን በማላላት ረገድ ቻይና ወደ ኋላ ቀርታለች። ያለኛ አስቸጋሪ ይሆናል። ይሄ መንገደኞችን ብቻ ሳይሆን የጭነት እንቅስቃሴያችንንም ነው የሚጎዳው። እንደውም አመታዊ እቅዳችንን ስናወጣ የቻይና ገበያ እስከ 2022 መጨረሻ ድረስ ገደብ እንደሚኖረው አስበን ነበር። ስለዚህ በእቅዳችን መሰረት ነው የሄደው። ነገር ግን ከጥር ጀምሮ ቀስ በቀስ ገደቦች መላላት የማይጀምሩ ከሆነ በእኛ ላይ አሉታዊ ተጽዕኖ ሊኖረው ይችላል።
ወረርሽኙ በተከሰተበት ወቅት የኢትዮጵያ አየር መንገድ ከሌሎች የአፍሪካ አየር መንገዶች በተሻለ ሁኔታ እንቅስቃሴ የነበረው ሲሆን ለዚህ ደግሞ ምክንያቱ የጭነት ማጓጓዝ ስራው ሲሆን በከፍተኛ ሁኔታ ወርዶ የነበረውን የመንገደኞች እንቅስቃሴ ማካካስ ችሏል። አሁን የአየር መንገዱ በረራዎቹንና የትስስር አውታሩን በእጥፍ በማሳደግ የጤና ቀውሱን አሻግሮ ለመመልከት እየሞከረ ሲሆን እንደ አውሮፓውያን አቆጣጠር በ2035 ዓ.ም ዓመታዊ ገቢውን ከመቶኛ ሲሰላ በ400 መንገደኞቹን ደግሞ በ440 የማሳደግ እቅድ አለው።
ካላደግን በስተቀር ጥረታችን ስኬታማ መሆን እንደማይችል እናምናለን። ለዚያ ነው እንቅስቃሴያችንን እያሰፋን ያለ ነው። በሌላ በኩል ደግሞ የማስፋፋቱን ስራ ለመደገፍ ከፍተኛ መዋለ ንዋይ ስናፈስ በርካታ መሰረታዊ ልማቶችንም እየገነባን ነው። ለምሳሌ የአየር መንገዱን እድገት የሚደግፉ በቂ የሰለጠኑ የአቪዬሽን ባለሙያዎችን ለማፍራት እንዲያስችለን የማሰልጠኛ ተቋማችን ላይ መዋለ ንዋይ እያፈሰስን ነው።
በማስፋፊያ እቅዱ መሰረት ኢትዮጵያ አዳዲስ አውሮፕላኖችን ከቦይንግ፣ ኤርባስ እና ዴሃቪላንድ በሁሉም ዘርፎች በማዘዝ መጠኑን በእጥፍ ወደ 271 የማሳደግ እቅድ መያዟን አቶ መስፍን ገልጸዋል። ወደ ዙሪክ፣ አማን እና ቡላዌዮ አዳዲስ መንገዶችን መጀመሩንም የገለጹት አቶ መስፍን በተያዘው ዓመት ዓለም አቀፍ መዳረሻዎችን በእጥፍ አሳድጎ ወደ 207 ለማድረስ ባለው እቅድ ሲንጋፖርን፣ ኳላላምፑርን፣ ክራችን፣ ኮፐንሃገንን እና አትላንታን ኢላማ ማድረጉን አብራርተዋል። ከዚህም በተጨማሪ አየር መንገዱ በአዲስ አየር ማረፊያና ማሰልጠኛ ተቋማት ላይ ኢንቨስት እያደረገ መሆኑን ዋና ስራ አስፈጻሚው ተናግረዋል።
Even though we fly to 63 destinations in Africa,
በአሁኑ ወቅት በአፍሪካ 66 መዳረሻዎች በረራ የምናደርግ ቢሆን ተጨማሪ ቦታዎችን መድረስ አልቻልንም። ስለዚህ የተሻለው አማራጭ በተመረጡ የአፍሪካ ቦታዎች ማዕከሎችን ማቋቋም፣ ወደ ሁሉም አገራት ያለንን ተደራሽነት ማስፋፋት ሆኖ አግኝተነዋል። በዚህ ስልት መሰረት ከ12 ዓመት በፊት በቶጎ ሎሜ አስኪ አየር መንገድ አቋቁመናል። በማላዊና በዛምቢያ አጋር አየር መንገዶች አሉን።
አቶ መስፍን አከለው የኢትዮጵያ አየር መንገድ ለምዕራብ አፍሪካ በሽርክና የሚሰራ ብሔራዊ የአየር መንገድ ለማቋቋም ከናይጄሪያ መንግስት ጋር የመጨረሻ ድርድር እያካሄደ መሆኑን ገልጸው ድርጅቱ ከዲሞክራቲክ ሪፐብሊክ ኮንጎ ጋር ተመሳሳይ ስምምነት መፈረሙን አብራርተዋል።
የናይጄሪያን ባንዲራ የያዘ የናይጄሪያ አየር መንገድ ለማቋቋም ከናይጄሪያ መንግስት ጋር የመጨረሻ ዙር ድርድር ላይ ነን። ከዲሞክራቲክ ሪፐብሊክ ኮንጎ ጋር ስምምነት ፈርመን ጨርሰን ስራ ለመጀመር ከመንግስት የመጨረሻ ውሳኔ እየጠበቅን ነው። እነዚህ ሁለት ትልቅ ኢኮኖሚ፣ ትልቅ የህዝብ ቁጥር ያላቸው ትልቅ ሀገራት ናቸው። ስለዚህ ጠንካራ አገራዊ መሰረት አላቸው ብለን እናምናለን።
አቶ መስፍን የሀገር ውስጥ በረራዎችን አስመልክቶ ለሮይተርስ በሰጡት ማብራሪያ በሰሜን ኢትዮጵያ ለሁለት ዓመታት የቆየው ግጭት በበረራዎችና በመንገደኞች ቁጥር ላይ ተጽዕኖ ማድረሱን ገልጸዋል።
Japan Airlines flies to used to fly
በሰሜን ኢትዮጵያው ግጭት ከመነሳቱ በፊት የኢትዮጵያ አየር መንገድ የሀገር ውስጥ በረራዎችን ወደ 22 መዳረሻዎች ያደርግ ነበር። ከነዚህ 3ቱ በግጭት አካባቢ የሚገኙ ሲሆን የቀሩት 19 ሰላማዊ አካባቢዎች በመሆናቸው አየር መንገዱ እነዚህ ስፍራዎች መንገደኞችን ማጓጓዝ ቀጥሏል። ነገር ግን በአጠቃላይ ካለው አለመረጋጋት ምክንያት የመንገደኞች ቁጥር፣ የቱሪስቶች ቁጥር በከፍተኛ ሁኔታ ቀንሷል። በሚያሳዝን ሁኔታ አብዛኞቹ የቱሪስት መስህብ የሆኑ መዳረሻዎች ግጭቱ ባለበት ቦታ ወይም አካባቢ የሚገኙ በመሆናቸው የቱሪስት ፍሰቱ ላይ ከፍተኛ ተጽዕኖ አሳድሯል። ነገር ግን የሀገር ውስጥ በረራ ከጠቅላላው እንቅስቃሴያችን በጣም ትንሹን መጠን የሚወስድ ነው።
አቶ መስፍን አክለው በደቡብ አፍሪካ ፕሪቶሪያ ላይ የተፈረመው የሰላም ስምምነት የሀገር ውስጥ በረራውን ያሻሽላል፣ ቱሪስቶችንም በብዛት እንዲመጡ ያግዛል ብለው እንደሚያምኑ ገልጸዋል።
ዘ ፒስ ዲል
የሰላም ስምምነቱ ለኢትዮጵያ አየር መንገድ መልካም ነው። ምክንያቱም ሰላም ሲኖር መንገደኞች እንዲጓዙ ያበረታታል። ቱሪስቶች ወደ ኢትዮጵያ ይመጣሉ። እኛም በአገር ውስጥ ያለን እንቅስቃሴ ያንሰራራል። እናም የተሻለ ገቢ ማግኘት እንችላለን። በተጨማሪም ዓለም አቀፉን እንቅስቃሴ ይደግፋል።
የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ከሮይተርስ ጋር በነበራቸው ቆይታ በመጪው የፈረንጆቹ ዓመት በሚጠናቀቀው በጀት ዓመት አየር መንገዱ ከወረርሽኙ በፊት ወደነበረበት የመንገደኞች አቅም ይመለሳል የሚል ተስፋ እንዳላቸው ገልጸዋል።
እየተገባደደ ባለው በጎርጎሮሳውያኑ 2022 ዓመት ኤሎን መስክ ሊፋረስ በሚችል ጨረታ ውስጥ በማለፍ ትዊተርን በ44 ሚሊዮን ዶላር በመግዛቱ ዓለሙ አመቱ በክስተት የተሞላ ሆናል። አወዛጋቢው ዋና ስራ አስፈጻሚ ኤሎን መስክ ታዲያ የስራ ቀነሳና ሌሎች ለውጦችንም በማምጣት በትዊተር ላይ ሁኔታዎችን ቀያይሯል። ይህም የትዊተር የወደፊቱ ዕጣ ፈንታ ምን ይሆን የሚለውን ጥያቄ አስከትቷል። ተከታዩ ዘገባ በዚህ ዙሪያ ያተኩራል።
አዲስ አመት አዲስ ጅማሬ ለኤሎን መስክ ደግሞ 2023 ትዊተርና አዳዲስ ሐሳቦች የታለሙበት ነው። የቴክኖሎጂ ቢሊየነሩ ጥቅምት ወር ላይ ትዊተርን ሲገዛ የቴክኖሎጂ መናገሻ የሆነችው ሲሊከን ቫሊ ተናጠች። ከእጅግ ብዙ ስራ ቀነሳዎች፣ ከአወዛጋቢ ሰዎች ተመልሶ የትዊተር ገጽ ማግኘትና እንዲሁም ደግሞ ከፈጣን የፖሊሲ ለውጦች በኋላ ምን ሊከተል እንደሚችል ብዙዎች እየገመቱ ነው። አንድሩ ሚለር የዓለም አቀፍ የንግድ መለዩና እድገት አማካሪ ናቸው።
What we see right now, I think, is a deep questioning of what is the mission and mandate of
አሁን ላይ ያየነው ያለነው በዓለም ዙሪያ ያለ ህዝብ የመወያያ መድረክ የሆነው የተቋም ተልእኮ ምንድነው የሚለው ጥያቄዎች መደቁን ነው። ያ ይቀጥል ይሆን? በምን መልኩ? ትዊተር ቀጥሎ ምን ያደርግ ይሆን?
ኤሎን መስክ ትዊተር የሐሳብ ንጻነት ቤት ነው ይላል። ይሄ ደግሞ ብዙ የጥላቻ ንግግሮችንም ያጠቃልላል። የጸረ ስም ማጥፋት ሊክ ጸረ ሴማዊ የሆኑ ንግግሮች በትዊተር ገጽ ላይ መጨመራቸውና የጸረ ሴማዊ ለጥፎችም ቁጥጥር መቀነሱን ጠቁሟል። አሁን ላይ ያለው ትዊተርም ትርፋማ ባለመሆኑ እጅግ ብዙ ማስታወቂያዎች ከድረ ገጹ ላይ እየቀነሱ ነው። አንድሩ ሚለር በድጋሚ
The moment that Twitter is in from an advertiser perspective
አሁን ትዊተር ያለበት ሁኔታ ከማስታወቂያ አንጻር ካየ ነው እዛ ላይ ማስታወቂያ ማውጣት ለመቀጠል ከበድ ያለ ውሳኔን ይጠይቃል።
የማስታወቂያ ገቢ እያሽቆለቆለ ሲሄድ ታዲያ ትዊተር ገቢ የሚያገኝባቸው ሌሎች መንገዶችን መሻት ይኖርበታል። የሃርቫርድ የንግድ ትምህርት ቤት ፕሮፌሰር የሆኑት አንዲው እንዲህ ይላሉ።
If you want to have an open platform that's not moderated or lightly moderated, you're going to have
ምንም አይነት ቁጥጥር የማይደረግበት አሊያም አነስተኛ ቁጥጥር ብቻ የሚደረግበት መድረክ ከፈለጋችሁ ሌላ የገንዘብ አማራጭ መፈለግ ይኖርባችኋል። ተጠቃሚዎችን ማስከፈል ወይም ሌሎች የገንዘብ ምንጮችን በመጠቀም ለተጠቃሚዎች እሴት መፍጠር የሚቻልበት ሌላ መንገድ መፈለግ አለበት። ነገር ግን ወደ ክፍያ ስንመጣ ክፍያ ከተጠቃሚዎች እንጂ ከማስተዋወቂያ በሚገኝ ክፍያ ላይ መተማመን አይገባም።
ነገር ግን ምን ያህል ተጠቃሚዎች ይቀርባሉ? በሐምሌ ወር ላይ ትዊተር 237 ሚሊዮን ከሚሆኑ ዕለታዊ ተጠቃሚዎቹ ገቢ ሊያገኝ እንደሚችል የተገለጸ ሲሆን ከነዚህ ውስጥ 80% የሚኖሩት ከዩናይትድ ስቴትስ ውጪ ነው። እንደ ዓለም የገበያ መረጃ መሰረትም በንጽጽር ፌስቡክ 2.9 ቢሊዮን ተጠቃሚዎች ሲኖሩት ትዊተር ደግሞ 436 ሚሊዮን ተጠቃሚ ዎችን በሚያስ በማህበራዊ ድረገጾች ደረጃ ላይ 15ኛ ላይ ይቀመጣል። አንዳንድ ተንታኞች ታዲያ የኤሎን መስክ የለውጥ ጅማሬዎች ትዊተር ቀድሞንም ያስፈልገው የነበሩ አይነት ነው ይላሉ። አንዲው የሃርቫርድ የንግድ ትምህርት ቤት ፕሮፌሰር ናቸው።
This is a company that has been slow in growing new users and slow in
ይህ አዳዲስ ደንበኞችን ለማፍራት አዲስ ገበያ ለመፍጠር እንዲሁም አዲስ የገቢ ምንጭ ለመገንባት ዘግምተኛ የሆነ ተቋም ነው። በዛ መልኩ ቀጥሎ ቢሆን ኖሮ በርግጠኝነት መውደቁ አይቀርም ነበር።
ይሁን እንጂ ኤሎን መስክ በሌሎች ተቋሞቹ ያስመዘገበው ስኬትን መድገም ይችል ይሆን? አንዲው በድጋሚ
What we're seeing in terms of Musk and how he manages and owns Twitter is not inconsistent.
መስክ ከዚህ ቀደም ባሉት ቴስላና ስፔስኤክስን ንግዶች አንጻር ትዊተርን እንዴት እንደሚመራው ካየን ብዙም የተለየ ነገር የለውም። በቀደምት ንግዶቹ ላይ እጅግ በጉልበትና ደፈር ያለ የአመራር ዘይቤ ተከትሏል። ሰዎች ላይም በርግጠኝነት ጫና አሳድሯል። ስለዚህም በእንደዛ አይነት ተቋም ውስጥ መስራት የሚችሉ የተለዩ ሰዎች አሉ። ነገር ግን በቀደሙት ተቋሞቹ ላይ መስክ እጅግ የሚደንቁና ማንንም ይሆናሉ ያላላቸው ነገሮች ማሳካቱ ግልጽ ነው። ይህ ወደ ትዊተር የሚመጣል ወይ የሚለውን የምናየው ይሆናል።
መስክ አዲሱን አመት በወጪ ቅነሳ ጀምሯል። ኒውዮርክ ታይምስ ትዊተር ሰራተኞች መቀነሱና የቢሮክራሲዎችን መክፈል እንዳቆመም ሪፖርት አድርጓል።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
ጋቢና ቪ እንግዲህ አስተያየቶቻችሁን በሳምንት 2 ጊዜ እንዲሁ እንድትልኩልን ውይይት ላይ እንድትሳተፉ ይጋብዛል። ሁልጊዜም አስተያየቶቻችሁን ልታደርሱን ትችላላችሁ። በሳምንት 2 ጊዜ ግን የቀጥታ የስልክ ውይይት አለን። እዛ ላይ መሳተፍ ለምትፈልጉ በቪያም ሀሪክ የፌስቡክ ገጽ ላይ በውስጥ መስመል ስልኮቻችሁን ብታስቀምጡልን ደውለን አስተያየቶቻችሁን እንሰበስባለን። ዝግጅቶቻችንን እያገባደድን ነው። አሁን ደግሞ በሙዚቃ አፍታን ውሰድና እንመለሳለን። ታህሳስ 13 2015 ዓ.ም የጋቢና ቪ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው መርሃ ግብሩን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቢያምሃሪክ ላይ አድርሱን። እንዲሁም ደግሞ የስልክ መስመራችሁን ብትተውልን እኛም እንደውላለን። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። ጤና ይስጥልን።